የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ ከተማ በቀጥታ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀምሯል። እንደምን አመሻችሁ አድማጮቻችን። ዛሬ ቀኑ ሐሙስ ሚያዝያ 24 2011 ዓ.ም ተመረጥ ነው። ለምሽቱ ከሰነቅናቸው መሰናዶች መካከል እነሆ ለቅምሻ። ዛሬ በተለያዩ አማራ ክልል ከተሞች ትዕይንተ ህዝቦች ሲካሄዱ ውሏል።
አሁን በቅርቡ ደግሞ በመተከል በተለያየ በቀስ ህጻናትና ሴቶች እያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ አንድ ይሄን ለመቃወም የወጣንበት ነው።
ከሰልፉ አስተባባሪዎች መካከል አንድ ሆኖን ወጣት እንዳላማው ከበደን እየሰማ ነው። ሙሉ ዘገባው ካፍታ ቆይታ በኋላ ለእናንተ ይደርሳል። የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገው ዕለት በአዲስ አበባ ቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ትርኢት ተሰናድቷል።
እውነታን እንዳለ የሚዘግብ ኒውትራል ከጥግ ሆኖ ነው ጋዜጠኝነት የሚዘግበው እሚለው አስተሳሰብ በእጅጉ በክሪቲካል ስተዲስ በተለይ በካልቸራል ስተዲስ እየተጠየቀ ያለ አስተሳሰብ።
የትርኢቱ አስተባባሪ የሆነውን ረዳት ፕሮፌሰር ሱራፌል ወንድሙን የሰማ ነው። ስለ ትርኢቱ ይዘትና ዓላማ ቆየት ብሎ ያወጋናል። ድሬዳዋን ከጥም በተወሰነ መንገድ የሚታደግ ግንባታ ስለመጠናቀቁና ሌሎች ሀገርና ዓለም አቀፍ ጉዳዮችን የሚነኩ ዘገባዎች በተከታታይ እናሰማቸዋለን። አብራችሁ የማመሸው ሀብታሙ ስዩም ነኝ። በመጀመሪያ የዓለምን ውሎና ዳር የሚናገሩ ዜናዎችን እናሰማቸዋለን። ሶሻሊስቱ የቬንዙዌላ ፕሬዝዳንት ኒኮላስ ማድሮ በትረ ስልጣኑን ዛሬም ይሙጥኝ እንዳሉ ናቸው። ተቃዋሚ መሪ ሁዋን ጓይዶ የጦር ሰራዊቱን መሪዎች ለማስከዳት ሳይቻላቸው መቅረታቸውን ተከትሎ ማድሮ ጦር ሰራዊቱን ማናቸውንም የመፈንቅለ መንግስት ሥራ ተቃውሞ ሲሉ ጥሪ አቅርበዋል። በተቃውሞ የተወጠሩት ማድሮ ለሁለት ቀናት ከዘለቀው የተቃውሞ ሰልፍ በኋላ ከከፍተኛ የጦር ሰራዊት ባለስልጣናት ጋር ባካሄዱ ስብሰባ ፍልሚያ ላይ ነን፣ ሞራላችሁን ከፍ አድርጋችሁ ማናቸውንም ከሃዲ የመፈንቅለ መንግስት ሴራ ጠንሳሾች ታገሉ ማለታቸው ተጠቅሷል። ዩናይትድ ስቴትስ በኢራን ላይ የጣለቻቸውን የኢኮኖሚ ማዕቀቦች አጠናክራለች። ዩናይትድ ስቴትስ ኢራን ለአንዳንዶቹ ዋና ዋና የነዳጅ ገዢዎቿ መሸጧን እንድትቀጥል ሰጥታ የነበረውን ፍቃድ ዛሬ ሰርዘዋለች። በዚህ መሰረት ለስምንት ሀገሮች ነዳጅ እንድትሸጥ ተሰጥቷት የነበረው ፍቃድ ያበቃ ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከዚህ በኋላ በኢራን መንግስት ላይ ከምንጊዜውም የጠነከረ ጫና እናሳድርበታለን ብለዋል። አድማጮች፣ ለአሁን ያሉን ዜናዎች እነዚህ ናቸው። ቆየት ብለው ደግሞ አዳዲስ ዜናዎች ካሉ አቀርብላችኋለሁ። ወደ መጀመሪያው መሰናዱ እናመራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ዛሬ በተለያዩ የአማራ ክልል ከተሞች የተቃውሞ ትዕይንተ ህዝቦች ሲታዩ ውለዋል። የትዕይንተ ህዝቦቹ ምክንያት ምንድነው? በወቅቱስ ምን አይነት ሐሳቦች ተነሱ የሚለውን የሚነግረን ቀጣዩ የባህር ዳር ወኪላችን አስቴር መስጋናው ዘገባ ነው።
ዛሬ በባህር ዳር፣ በጎንደር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ታቦርና በሌሎች ከተሞች ሰላማዊ ሰልፍ ተካሂዷል። የሰልፉ ዓላማ ደግሞ በሀገሪቱ በተለያዩ አካባቢዎች ባሉ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ብሔር ተኮር ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግስት ቸልታ ይብቃ የሚሉና ሌሎች አጀንዳዎችን የያዘ ነው ይላል የሰልፉ አስተባባሪ ወጣት እንዳላማው።
የዛሬው ሰልፍ ዓላማ በሁለት በኩል ያለ ነው ማለት የፌዴራል መንግስቱንም የክልሉንም በመቃወም የወጣ ነው። ነገር ግን በተለይም በዋናነት በአጣዬ፣ በከሚሴ፣ በሸዋ አካባቢ ማለት ነው እንዲሁም በጎንደር ታውን ቀደም አሁን በቅርቡ ደግሞ በመተከል በተለያየ በቀስ ህጻናትና ሴቶች ያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ አንድ ይሄን ለመቃወም የወጣንበት ነው። ሁለተኛ ዓላማው ምንድነው? የድሮ ባዴን የሆኑ አዴፓ ስሙን ከቀየረ አዴፓ ከሆነ ወዲህ ርዕሰ መስተዳድር ከመቀየር ውጭ ምንም አይነት የክልላዊ መዋቅርም ሆነ ተቋማዊ ለውጥ ሳይመጣ ምንም የሰራው ስራ ባለመኖሩ ልክ ትናንት የህዋት ገረድ እንደነበረው አሁን ደግሞ የኦህዴድ ተላላኪ ገረድነቱን ስለከተለ ያንን ማሳወቅ ነው። ሶስተኛው ዶክተር አምባቸው የክልሉ ፕሬዝዳንት ማለት ነው በአምቦ እንዲሁም በከሚሴ ሂደው ያማራን ህዝብ አስከፍተዋል። ለዛ ይቅርታ እንዲጠይቁ የማይሆኑ ከሆነ ደግሞ ስልጣናቸውን በክብር እንዲያስረክቡ እስከመጠየቅ ድረስ በግልጽ የጠየቅንበት ነው ማለት ነው። እነዚህን ያካተተ ነው በኋላ ነው።
ስሜት ማበል ይባላል። የአማራ ህዝብ ማህበር ምክትል ፕሬዚዳንት ነኝ። የዛሬው ሰልፍ ዋና ዓላማው የፌዴራል ሆነ የክልሉ መንግስት ወገኖቻችን በየቦታው እያለቁ ነው፣ እየሞቱ ነው፣ እየተጨፈጨፉ ነው፣ እየተሳደዱ ነው፣ ግን መፍትሄ አጥቶ መልስ ይሰጠን አንቻለም። ስለዚህ መልእክታችን ድርስ እንፈልጋለን። አሁን መተከል ብዙ ሰው እያለቀ ነው። ህጻናት፣ ምንም ማያውቁ ህጻናት እየተገደሉ ነው በጦርና በሳንጃ ማለት ነው። ስለዚህ እኛ ፍትህ እንፈልጋለን። ይሄ የመጨረሻ ሰልፋችን ነው። አሁን ላይ ከዚህ በኋላ እኛ መብታችንን እናስከብረው በወሬም በእንትንም ብቻ አይደለም። እኛ እጅ አለን።
ሰልፉን ለማካሄድ የመንግስትን ፍቃድ አልጠየቅንም። ነገር ግን የመንግስት አካል ተገኝቶ ጥያቄያችንን በጽሁፍ እንዲቀበለን ጥሪ ብናደርግም ማንንም አልተገኘም ነው ያለው ወጣት እንዳለመው።
እንደውነት ያው ሰልፉ ከሁን ቀደም ይደረግ እንደነበረው ፈቃድ ጠይቀን አግኝተን ምናምን ያደረግነው አይደለም።
በጉዳዩ ዙሪያ ከአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽፈት ቤት የሚመለከተውን አካል በስልክ ለማግኘት ያደረኩት ሙከራ አልተሳካም። ግን ሰልፉን አስመልክቶ ትናንት የአማራ ዲሞክራሲያዊ ፓርቲ አዴፓ በድረገጹ መግለጫ ያወጣ ሲሆን በመግለጫው ያተተው ነገር ቢኖር አማራ የመሰሉ የአማራን ህዝብና አጀንዳዎች የመንጠቅና የማስጣል ድራማዎች ተጠናክረው ቀጥለዋል። በመሆኑም በክልላችን በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስትና ድርጅት ተዳክሞ ስርዓት አልበኝነት እንዲሰፍን የሚሰሩ ኃይሎችን በጋራና በተባበረ ክንድ በመታገል ውስጣዊ ጥንካሬያችንን አጎልብተን ችግሮቻችንን ለመፍታት ርብርብ ማድረግ ይኖርብናል ነው ያለው። በሀገሪቱ ብሎም በክልሉ ላይ ስለተፈጠረው አለመረጋጋት የህግ የበላይነትን ለማስከበር ከፌዴራልና ከክልል የፖለቲካ አመራሮችና የጸጥታ ኃይሎች ጋር የምክክር መድረክ ከሁለት ቀናት በፊት በባህር ዳር ከተማ ተካሂዶ ነበር። በውይይቱ የተወሰደውን አቋም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲህ ተናግረው ነበር።
ዋናው መፍትሄ የህግ የበላይነትን ማረጋገጥ ነው። በየትኛውም ቦታ ዜጎች በዜግነታቸው ተከብረው የሚኖሩባት በብዝሃነት ያጌጠችው ሀገራችን ጎልብታ የምትወጣበት ዜጋን ከነበረበት ከሀገሩ ምድርና ከአካባቢው የሚያፈናቅል የከፋ ወንጀልና ተጠያቂነቱን እንዲታይ የሚያደርግና ሁሉም ባለበት ተረጋግቶ ኋላ ቀርነትንና ህይወቱን የሚያሸንፍበትና የሚለውጥበት ስርዓት ነው እዚህ ሀገር መገንባት ያለበት። የመከላከያ አካላት፣ የፌደራል ፖሊስ፣ የክልሉ ከፍተኛ አመራር አካላትና የሚመለከተው ሁሉ ተሰባስበን የመከርነው ተልኮ የሰጠነው ካጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። ያፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንዳገርም እንዳካባቢም ለመስራት የታሰበና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዊ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው። በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ተጠያቂነት ባለበት ሁኔታ ዜጎችን እንዲታደጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ ለሀገር የምንከተለው ፍኖተ ካርታ ይህንን እየተመለከተ እንደሆነ ለመግለጽ ነው።
በሁሉም ከተሞች የተካሄደው ሰላማዊ ሰልፍ ያለምንም ጸጥታ ችግር መጠናቀቁን የሰልፉ አስተባባሪ ተናግሯል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገበው እናመሰግናለን። ይህ በእንዲህ እንዳለ የቤንሻንጉል ጉሙዝ ክልል የጸጥታና ደህንነት ኃላፊ አቶ አበራ ባይታ በአማራ ክልል ባዊ ብሔረሰብ ዞን በጃዊ ወረዳ በሚኖሩ የጉሙዝ ማህበረሰብ አባላት ላይ የታጠቁ የአማራ ክልል ሰዎች ከፍተኛ ግድያ ፈጽመዋል ሲሉ ከሰዋል። የዚህን ዝርዝር ደግሞ ናኮር መልካ እንደሚከተለው ያስደምጠናል።
ጥቃቱን በተመለከተ ቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ኦፊሻል ፌስቡክ ፔጅ ላይ መግለጫ ወጥቷል። በአማራ ክልል አዊ ወረሰብ ዞን ጃዊ ወረዳ ላይ የሚኖሩ የጉሙዝ ማህበረሰቦች በርካታዎች ናቸው። በአማራ ክልል በታጠቀው ኃይል በርካታ ቁጥራቸው እንታክል ነው ብሎ መግለጽ እስከሚያስቸግር ድረስ
ምን ያህል ይደርሳል?
በጣም ብዙ ነው።
ምን ያህል?
በጅምላ ነው የተጨፈጨፉት።
ከመቼ ጀምሮ? በየትኛው ጊዜ ነው የተደረገው?
የአንድ ቀን ባድ በግጥፈት ነች። ቀንዋን አጣርቼ ልነግርህ ይችላል። የአንድ ቀን ነች። በጅምላ ቁጥሩን እንታክል ነው። በርካታ ማህበረሰብ ነው የተጨፈጨፈው። በጅምላ ነው የተቀበሩት።
ፈጻሚው ማን ነው?
ጅልቆች።
ከየትኛው ቡድን የመጡ ናቸው?
ከአማራ ክልል ነው።
በዚህ ጉዳይ ከአማራ ክልል ጋር ተነጋግረዋል? ምን አይነት ውይይት አደረጉ?
ይሄን እስከ ጃዊ ድረስ በ22 መኪና ጭምር ተጭኖ በስንት መከራ በዛ ባለው የምንድነው መከራታ ኃይል ተለምሎ ነው ኃይሉ ራሱ ትላንትና ሶሆዳ ላይ ተመለሰው።
ከአማራ ክልል ከፍተኛ አመራር ጋር የተደረገው ውይይት አለ? ምን ላይ ተደረሰ? ምን ተባለ?
አሁን ያው በስልክ መረጃ መለዋወጥ ካሉ በስተቀር መድረክ ተፈጥሮ በዚህ ጉዳይ ላይ በዝርዝር የተመከረበት እንትን የለም።
ከዚህ ጋር ተያይዞ የጣና በለስ የስኳር ፋብሪካም ላይ ጥቃት ተፈጽሞ ሽንኮራ አገዳ ተክሉ ወድሟል የሚባል ወሬ አለ እውነት ነው?
አዎ መረጃ ትክክል ነው። ሰዎቹ ተመልሱ ከተባሉ በኋላ በመከላከያ ተለምኖ ሌሎች ውይይትም ከተደረገ በኋላ በስሜትና በንዴት ጣና በለስ ስኳር ፕሮጀክት የሆነው የሽንኮራ አገዳ እርሻ ላይ ሚሎ እሳት ለኩሶ ወይንበት ሁኔታ እንዳለ መረጃዎች አሉ።
አሁን ያለው ሁኔታ ምን ይመስላል? በጃዊም ሆነ በእናንተ አካባቢ
አሁን በእኛ በተለይ በዳንጉር እና በማንቡክ አካባቢ በግልገል በለስ እና ማንዱራ ወረዳዎች አንዳንድ ቦታ ላይ ነበሩ ችግሮች፣ አሁን ኦልሞስት ታሊ ቆሟል። የአማራ ክልል ጃዊም ቢሆን በቂ መከላከያ ኃይል በመግባቱ አካባቢ ላይ ነበረው ግጭት ቆመበት ሁኔታ ነው ያለው። ስለዚህ አሁን አንጻራዊ ሰላምና የህዝብ ውይይት መድረኮች በየደረጃው እየተካሄዱ ያሉበት ሁኔታ ነው ያለው ማለት ነው። በተለይ የፊት የነበረው ችግሩ መነሻ ዳንጉር ወረዳ አይጥቃ ቀበሌ የነበረው ችግር ነው። እሱንም ተከትሎ የክልሉ ምክትል አስተዳደር ሳይቀር በየቀበሌው ማህበረሰቡ አለበት የሚባለው ጎጦች ላይ እሱ ራሱ እየዞረ ሌሎች ከፍተኛ አመራሮችም ህዝቡን እያረጋጉ ባሉበት ሁኔታ ላይ አንደኛ እንደዚህ አይነት የጅምላ የሚመስል ግድያ መፈጸም ፍጹም የሰብአዊነትና መወገዝ ያለበት ተግባር ነው። ስለዚህ የአማራ ብሔራዊ ክልላዊ መንግስትም የፌዴራል መንግስትም ቢሆን እነዚህ አጥፊዎችን ተከታትለው ለህግ የማቅረብ ስራ እንዲሰራ እኛም ብርቱ ግፊት የምናደርግ ነው የሚሆነው በኛ ክልል።
በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የአማራ ክልል የጸጥታ ባለስልጣናትን ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገው ዕለት በአዲስ አበባ ቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ውይይትና የኪነ ጥበብ ድግስ ተሰናድቷል። በሰላም ኢትዮጵያ ተሰናደው ይህ መድረክ ተመልካቾች በነጻ እንዲታደሙበት እንደታቀደ በጋዜጠኝነቱና በኪነ ጥበቡ ዓለም የታወቁ ሰዎች እንደሚሳተፉበት አስተባባሪዎች ለአሜሪካ ድምጽ ራዲዮ ዛሬ ተናግረዋል። ስለ ዝግጅቱ ዓላማና ይዘት ይነግረን ዘንድ የዝግጅቱ አስተባባሪ የሆነውን ረዳት ፕሮፌሰር ሱራፌል ወንድሙን ጠይቀናል። ሱራፌል የዝግጅቱን ዓላማ በመዘርዘር ይጀምራል።
የዚህ በቅርቡ የሚከበረው ወይም ደግሞ አሁን እየተከበረ ያለውን ከሜይ 1 እስከ ሜይ 3 ማለት ነው የዩኔስኮ የዓለም የፕሬስ ነጻነት ቀን ወይም ደግሞ በአማርኛ ጥሩ ነው የመናገር ነጻነት ቀን ስለሚሆን ለጋዜጣና ለኤሌክትሮኒክ ሚዲያ የሶሻል ሚዲያ ብቻ ሳይሆን ለሌሎችም በክሬቲቪቲ የፈጠራ መብት የምሁራዊ ነጻነት የምንላቸውን ጭምር ከመናገር ጋር ስለሚያቀርብ እሱን ይዘን ብዙ ጊዜ ፕሬስ ላይ ብዙ አፈናዎች ተካሂደዋል፣ ብዙ ትግሎች ተካሂደዋል። ግን ደግሞ የባህል ትግል የፕሬስ ብቻ አይደለም። ፕሬሱንም ይዞ አጠቃላይ በባህሉ ዙሪያ ምን ሲካሄድ ነበረ፣ ትግሎች በስንጥቆች ውስጥ ብዙ ተካሂደዋል፣ ስንጥቆችን ለመፍጠርም ብዙ ተካሂደዋል፣ አበሳዎች ጭንቅና ጥቦች ነበሩ ባለፉት ዓመታት። ስለዚህ እነሱን ደግሞ ሴሌብሬት ማድረግ ደግሞ ማመስገን እንደገና ደግሞ መጣነትን በዚህ የሽግግር በሚመስል ሰዓት ላይ መጣነትን እንዴት ነው መተለም ያለብን በሚል ዙሪያ መነጋገር አለብን። ይህን የዓለም የንግግር የመናገር ነጻነት ቀንን አስመልክተን በሚል ከሰላም ኢትዮጵያ ጋር በመሆን የተሰናዳ ግጭት።
በዝግጅቱ ላይ እነማን ይሳተፋሉ? ተመልካቹ ታዳሚው ምን አይነት ቁም ነገር ይዞ እንዲመለስ ነው የምትፈልጉት?
እሺ፣ ዝግጅቱ ሁለት አንጓዎች አሉት። የመጀመሪያው ውይይት። በውይይቱ ውስጥ ጋዜጠኛ ተመስገን ደስታለኝ እንዲሁም ገጣሚና ተዋናይ አበባው መላኩ፣ በተለይ የፖለቲክ ጃዝ የሚባለውን ዝግጅት ብዙ ጊዜ በመንግስት ቁጥጥር ስር ያሉ የባህል ተቋማት በአፈና ውስጥ የጨለማ ውስጥ በነበሩበት ጊዜ ምንም እንኳን እዛም ሰፈር የውስጥ ለውስጥ ትግሎች ቢካሄዱ ተለዋጭ ወይም ደግሞ ኢንተርኔቲቭ ቦታዎችን ሰቶች በመፍጠር ትልቅ ሚና የተጫወተው ፖለቲክ ጃዝ እና ያንን በተመለከተ ምን አይነት ትግል ነበር? አሁንስ ነጻ የሚመስለውን ነገር ወይም ደግሞ ነጻነትን እንዴት ታየዋለ በሚል ተመስገን ደሳለኝ እንደሚናገረው ሁሉ አበባው መላኩም ይናገራል። ስለዚህ በፖለቲክ ጃዝ ውስጥ ደግሞ ሰፊ ድርሻ የነበረው ተመልካቹ። ስለዚህ መድረኩ ላይ ብቻ ሳይሆን ትግሉ የተካሄደው ከተመልካቹ ጋር ስለሆነ ያንን ደግሞ ያለማሳለፍ ታዳሚ የሆኑት ዶክተር ተዋበች ቢሻው እሳቸው ከተመልካች አንጻር ይናገራሉ። ልጃቸው ታዋቂ ሙዚቀኛ ጆርዳን መስፍን ነጻ አውጪ ባንድ በሚለው በዚህ የፖለቲክ ጃዝ ስራ ውስጥ ለረዥም ጊዜ ተሳትፏል። ስለዚህ እሱን አስመልክተው ሌላኛውም ድምፃዊት ልጃቸው ብሉት መስፍን የዛ ታዳሚ ነች፣ አጋዥ ነች እና እንደዚህ አድርገው እሳቸው ይናገራሉ። ሌላው የፊልም ሴንሰርሺፕን በተመለከተ በነገራችን ላይ ሌሎቹ በውስጥ ለውስጥ ነበር አፈና በብዛት የሚካሄድባቸው። ፊልም ግን በቀጥታ የአዲስ አበባ ባህል ቢሮ በሴንሰርሺፕ ቁጥጥር ስር ያደረገው እና ብዙ ጊዜ እኛ ሚዲያ ላይ ልንሞግት ብንሞክርም በሀገሪቱ አጠቃላይ ስርዓት የተነሳ አልተቻለም። ስለዚህ ያንን መልክቶ አቶ ቤዛነህ ከፋለ የሚባሉ የህግ ሰው የፊልም ፖሊሲ በማርቀቅ ሂደት ውስጥ ይሳተፉ እሳቸው ስለዚያ ይናገራሉ። ከዛ ደግሞ ስሜን ሀያሌው የሚባል የዶክትሬት እጩ ነው። በኬፕታውን ዩኒቨርሲቲ ነው የተማረ ያለ። በጣም ብሩህና በሂስ የተሞላ ሰው ነው። እሱ ነጻነትን እንዴት ነው የምንተልመው በሚል ዙሪያ ይናገራል። እና እነዚህ የመጀመሪያው የውይይቱ አካል ሆኖ የሚመጡ ናቸው። ከተኛው አንጓ ደግሞ ሁለተኛው አንጓ ደግሞ ከምሽቱ 11 ተኩል እስከ ምሽቱ 2 ተኩል በኢትዮጵያ አቆጣጠር የሚቀርበው የትርኢቶች የሚቀርብበት ዝግጅት ነው። ፖለቲክ ጃዝ ወጣትና በጣም ብሩህ ክሪቲካል የሆኑ ገጣሚዎች ይቀርባሉ። በጃዝ ታጅበው በነጻ አውጪ ባንድ ማለት ነው። ከዛ ባሻገር ሮቤል ተመስገን የሚባል በዓለም አቀፍ ደረጃ እጅግ እውቅና ያለው ሰዓሊና ፐርፎርማንስ አርቲስትም ጭምር ነው። እሱ ደግሞ የሚገርም ስራዎች አሉት። ከዛሬ 5-6 ዓመታት ጀምሮ የጋዜጦችን ሁኔታ ሚገርም የኪነ ጥበብ ስራ አድርጎ የሰራው ስራ አለ እና እሱን ያቀርባል በኤግዚቢሽን መልክ። እንዲሁም ደግሞ የተወሰኑትን በማንበብ ይፈውናቸዋል በሙዚቃ ታጅቡ። ከዛ እያዩ ፈንገዝ አዲስ አጀንዳ የሚል የዚህም ዘመን ደግሞ የሚተች ስራ እያቀናጀ ነው። ግሩም ዘነበ በነገ ዕለት አዲስ ስራውን የ20-25 ደቂቃ የሚሆን ለተመልካች ያቀርባል። ስለዚህ እነዚህ ናቸው የምሽቱ ዝግጅቶች ማለት ነው።
አንድ የመጨረሻ ጥያቄ ልጨምር። ፕሬሱ እንግዲህ ዜናን እውነታን ለህዝብ በማዳረስ ላይ የተመሰረተ መስክ ነው። ኪነጥበብ ደግሞ የራሱ የፈጠራ አድማስ ያለው በምናብ ውስጥም የሚቆይ አይነት ዘርፍ ነው። ሁለቱን በአንድ መድረክ ለማምጣት ወይንም ስለ ሁለቱ በአንድ መድረክ ላይ ለማውራት ምን ያክል መግባቢያ ቦታ መግባቢያ ስፍራ አገኛችሁለት?
በጣም ጥሩ ጥያቄ ነው። በቅርቡ ብዙ በሚዲያዎች ላይ ውይይት እየተካሄዱ ነው። እኔ የምታተፍባቸው ብዙ አሉ። እውነቱን ለመናገር ሀብታሙ፣ አንድ የበለጠ በጥልቀት ማሰብ ያለብን ጋዜጠኝነትን በትምህርት ቤት ደረጃ እና በንድፈ ሀሳብ ደረጃ በድጋሚ ማሰብ መቻል አለ። ፈጠራና ጋዜጠኝነት ቀጭን በሆነ መስመር ላይ የሚጓዙ መሆናቸውን ድጋሚ ማሰብ አለ። እውነታን እንዳለ የሚዘግብ ኒውትራል ነው፣ ከጥግ ሆኖ ነው ጋዜጠኝነት የሚዘግበው የሚለው አስተሳሰብ በእጅጉ በክሪቲካል ስተዲስ በተለይ በካልቸራል ስተዲስ እየተጠየቀ ያለ አስተሳሰብ ነው። በዚህ አሁን በአሁኑ ዝግጅት ብዙ ነገር ልናገር አልችልም። ምናልባት ሌላ መድረክ እናመቻቸው። ምን ለማለት ነው ግን የውክልና የሪፕሬዘንቴሽን ጥያቄ አንዱ በመሰለው መልኩ ወደ ሚዲያው ስለሚያመጣው ሳናውቀው ፊክሽን ውስጥ እንገባለን። ምክንያቱም እያንዳንዱ የሚዲያ ተቋም ከአንዳች አይዲዮሎጂ ማመልጥ አይችልም። ስለዚህ አይዲዮሎጂን የማንሸሸው ከሆነ ጋዜጠኝነትን በምን መልኩ ነው ደግሞ ማሰብ ያለብን ብለን መነጋገር ያለብን። ግን በነገ ዕለት የሚያገናኘን አንድ ክር ግን የመናገር የማሰብ የመፍጠር ነፃነት ጉዳይ ነው። ሁላችንም አንድ ላይ የሚያመጣ
ረዳት ፕሮፌሰር ሱራፌሩ ወንድሙን ነበር ያዳመጣችሁት። በነገ ዕለት የሚካሄደውን ሳንሱር የባህል ትግልና ነጻነት ፈኝ ዝግጅት በተመለከተ ነው ማብራሪያ ሲሰጠን የቆየው። ዝግጅቱ ከቀኑ 8 ሰዓት ተኩል እንደሚጀምር አክሎ ነግሮናል። እናመሰግናለን። ቀጣዩ መሰናዶ ወደ ምስራቅ ኢትዮጵያ ድሬዳዋ ይወስደናል። ድሬዳዋን ከጥም በተወሰነ መንገድ ይታደጋታል የተባለ የግንባታ ስራ በዛሬው ዕለት ተመርቋል። ዘጋቢያችን አዲስ ቸኩልም በዚያው ነበር፣ ቀጣዩን ዘገባ ልኮልናል።
ለበርካታ ዓመታት ቁልፍ የድሬዳዋ መልካም አስተዳደር ችግር ሆኖ የዘለቀውን የንጹህ መጠጥ ውሃ አቅርቦት ጥያቄ ይፈታል የተባለ ፕሮጀክት ዛሬ በድሬዳዋ ቦረንዳጀን ተመርቋል። ፕሮጀክቱ በዓለም ባንክ 18 ሚሊዮን ዶላር ብድር፣ 4.2 ሚሊዮን ዶላር እርዳታ እንዲሁም በድሬዳዋ 375 ሚሊዮን ብር በጀት በአጠቃላይ 900 ሚሊዮን ብር ወጪ እንደሆነበት በመድረኩ ተገልጿል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ በተለይ ለቪኦኤ ስለ ፕሮጀክቱ እንዲህ ይላሉ።
አዲስ አበባ ካሉት ውጭ በተለይም በሀገር ደረጃ ትልቁ የውሃ ፕሮጀክት ነው። ፕሮጀክቱ 14 የውሃ ጉድጓዶች እንዲሁም ደግሞ ከ500 እስከ 9000 ሜትር ኪዩብ መያዝ አቅም ያላቸው ትላልቅ የውሃ ድርካዎች እና 4 ትላልቅ የመጥፊያ ጣቢያዎች ወይ ደግሞ ፓምፒንግ ስቴሽን ብለን የምንጠራቸው ትላልቅ ጄኔሬተሮች እንዲሁም ደግሞ ራሱን የቻለ ትልቅ ለፕሮጀክቱ የሚያስፈልግ የመብራት የተዘረጋበት እና ከ93 ኪሎ ሜትር 92 ኪሎ ሜትር በላይ የመስመር ዝርጋታ የተዘረጋበት ነው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ 2 የውሃ ክልሎች አሉት። አንዱ ቶሜ ብለን የምንጠራው ነው። ቶሜ ብለን የምንጠራው 5 ጉድጓድና አንድ የመክፊያ ጣቢያ እንዲሁም ደግሞ አንድ ባለ 4 ሚሊዮን ሊትር መያዝ የሚችል የማሰራጫ ውሃ ድርካ አለው። ይሄ ፕሮጀክት ከነሐሴ 30 ጀምሮ ወደ አገልግሎት የገባበትና 2011 የበጀት ማለት የአዲስ አመት ለህብረተሰቡ በዛ አካባቢ ላለው ሙሉ በሙሉ የውሃ አገልግሎት ያገኘበት ሁኔታ ነው ያለውና ቀሪው ደግሞ 9 ጉድጓዶችና አጠቃላይ 3 የመክፊያ ጣቢያ እንዲሁም ደግሞ ቀሪዎቹ ወደ 8 የሚሆኑ የውሃ ድርካዎች የመያዝ አቅማቸው ይለያያል። ትልቁ 4 ሚሊዮን ሊትር፣ ትንሹ ደግሞ 500 ሺህ ሊትር የመያዝ አቅም ያላቸው ነው። ይህም ፕሮጀክት ቢሆን በተለያየ ደረጃ ነው ወደ አገልግሎት ያስገባ ነው።
በምረቃው ላይ ንግግር ያደረጉት የድሬዳዋ አስተዳደር ምክትል ከንቲባ ማዲጊሬ የድሬዳዋን የንጹህ መጠጥ ውሃ ሽፋን ከ45% ወደ 90% እንደሚያሳድገው ገልጸዋል። አቶ ማሃዲ አከለም ቀሪውን ያስተዳደሩን የውሃ ፍላጎት ለማሟላት ተጨማሪ 600 ሚሊዮን ብር እንደሚያስፈልግ ገልጸው ለዚህም የፌደራል መንግስትን ድጋፍ ጠይቀዋል።
ይህ ፕሮጀክት በተጀመረበት ወቅት በነበረው የበጀት እጥረት ምክንያት የከተማችን አንድ ቀበሌ የሆነው የመልካ ጅምዶው አካባቢ የተቀነሰ ከመሆኑም ባሻገር በአሁኑ ወቅት በ10 ሺዎች ለሚቆጠሩ ዜጎች የስራ እድል እንደሚፈጥ ለሚጠበቀው የኢንዱስትሪ ፓርክ አካባቢ ተገንብቶ በቅርቡ ስራ እንደሚጀመር ይጠበቃል። በመሆኑም በቀጣይ በአካባቢው የተሟላ የውሃ አቅርቦት እንዲኖር ለማድረግ ለያዝነው እቅድ የውሃ መስኖ ኢነርጂ ሚኒስቴር፣ የገንዘብ ሚኒስቴር፣ የዓለም ባንክ ለዚህ ፕሮጀክት እውን መሆን ከጎናችን እንደምትሆኑ ሁሉ ድጋፋችሁ እንዳይለየን በዚህ አጋጣሚ አደራ ለማለት እፈልጋለሁ። በተጨማሪም እንደሚታወቀው በከተማችን የውሃ አቅርቦትና ስርጭት ላይ ትልቅ ተግዳሮት የሆነው የቧንቧ በካልሲየም ባይካርቦኔት ወይም በተለምዶ ጨው የመድፈን ችግር ነው። ለዚህ ችግር መፍትሄ የሚሰጥ ጥናት የተሰራ ቢሆንም ጥናቱን ተግባራዊ ለማድረግ የሚያስፈልገው በጀት ካስተዳደሩ አቅም በላይ በመሆኑ ለዚህ ድጋፋችሁ እንዳይለየን ለመጠየቅ እወዳለሁ።
የፌደራል ውሃ ማዕድንና ኤነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ተቋማቸው የድሬዳዋን የመጠጥ ውሃ ብቻ ሳይሆን የፍሳሽ አወጋገድ ችግር ላይም ድጋፍ እንደሚያደርግ ነው ያስታወቁት።
የከተማዋ አዲስ መስፋፋት ምክንያት የሚያስፈልጉ ማስፋፊያዎችን መስተዳደሩ ትኩረት በመስጠት ቀደም ክቡር ምክትል ከንቲባውና የውሃ አገልግሎት ኃላፊ እንደገለጹት ማስፋፊያ ስራዎች እንዲሰሩ ከዚሁ ከወዲሁ በአጋጣሚውን ለማሳሰብ ወዳለው ሚኒስቴር መስሪያ ቤቱም ከዚህ ስራ ጋር ከጎናችን እንደሚሆን ለመግለጽ ወዳለው። በዚህ አጋጣሚ በፌደራል ደረጃ ተቀናጀ የከተማዎች ሳኒቴሽን ስርዓት ለመዘርጋት ከተመረጡ 23 ከተሞች መካከል የድሬዳዋ ከተማ አንዷ በመሆኗ እንኳን ደስ ያላችሁ ይያልኩኝ። ይህንን የፍሳሽ አወጋገድ ፕሮጀክት ከግቡ ለማድረስ የከተማ መስተዳድርና ህብረተሰቡ ከወሰን ማስከበር ጋር ያሉትን ችግሮች በጊዜው መቅረፍና ተገቢውን ድጋፍ በማድረግ ፕሮጀክቱ በተያዘለት ጊዜ ምጣኔ እንዲጠናቀቅ እንዲያደርግ በዚህ አጋጣሚ ጥሪውን ለማስተላለፍ ወዳለሁ።
የድሬዳዋ የመጠጥ ውሃ አቅርቦት ችግር የሞቃታማው ከተማ ነዋሪዎች ለአመታት ሲያማርር የቆየ ነው። የአሜሪካ ድምጽ ሬዲዮም ተደጋጋሚ ሽፋኖችን ሲሰጥ ቆይቷል። የገንደ ቆሬ ካባ ሰፈር ነዋሪ የሆኑት አቶ አክሊሉ ተፈራ እንዲህ ይላሉ።
የአራት ቀኑ የአምስት ቀኑ ይመጣ ይችላል። ያም ካልሆነ ደግሞ ጭራችሁንም አይወጣም ወደላይ ዘጋጅ ታች ነው አንድ ሰው ነው ያስቀደው። በቃ መሸጥ መለወጥ እዛ ያንድ ሰው ብቻ ነው ወንዙ ጋር ያለው። ሌላ ወር ላይ ያለው እየገዛ ነው የሚጠቀመው።
ከዚህ ባሻገር ሌሊት ሌሊት ብቻ ውሃ የሚመጣባቸው መኖራቸውንና ውሃም የጥራት ችግር እንዳለበት ክሎሪን በአግባቡ እንደማይጨመርበት ቅሬታ ይቀርባል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ ስለሚቀርበው ቅሬታ እንዲህ ይላሉ።
ተፈረቃው አሁን በተለይ ማን ቀድም ከተቀሰቱት ከቀበሌ 04 እና 03 ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስበው። ከጥራት ጋር ታይዞ ድሬዳዋ ላይ ትልቁ የውሃ ሁለት ነገር ነው ያለው። ድሬዳዋ አንዱ ሃርድነስ ብለን እንጠራው የካልሲየም ባይካርቦኔት ነው፣ መስመሮቹ በጫው የመዘጋት ማለት ነው። ሁለተኛው ውሃ አንዳንዴ ከለሩ ቀይ መሆን ነው። ቶሜላ ሄደ እንደሆነ አንድ እዛ ለማጣሪያ የሰራ ነው አለ። ዞሮ ዞሮ አሁንም ቢሆን ውሃው አንዴ ሁለት ቀን ሳይመጣ ሲቀር መስመሩ ጋር በተለይ አይረን በተወሰነ መልኩ የድሬዳዋ ውሃ ስላለው ቀይ ሆኖ የመምጣትና የተወሰነ ውሃውም ሲቆይ ሽታ የማምጣት ነገር አለው። ይሄ ከአይረን ጋር የሚያያዝ ነው፣ የተለየ የጥራት ችግር አይደለም። ዞሮ ዞሮ እነኛ ነገሮች ለአይን አንዳንዴ ቀይ ሆኖ ሊያስጠላ ይችላል። የመጀመሪያ አንድና ሁለት ባልዲ እንደዛ ይሆናል ብዙ ጊዜና እሱን ከጤና ጋር ታይዞ ችግር ባይኖረው ማለት ነው። የክሎሪኑ ካሁን በፊት በእጅ ነበር ሲሞላ የነበረው፣ አሁን በዚህ ፕሮጀክት ሙሉ ወደ ስራ ስናስገባ አውቶማቲክ ነው። እያንዳንዱ ከውሃ ጣቢያ የሚወጣውን ራሱ ሴንስ እያደረገ እየጨመረ የሚሄድበት ሁኔታ ነው ያለውና ያንንም ችግር የምንወጣበት ሁኔታ ነው ያለው። ግን በየጊዜው በቤት ደረጃ በሪዘርቫየር ቦታዎች ላይ ቴስት እየተወሰደ ስራዎች እየተሰሩ ነውና እነኚህ ነገሮች በህብረተሰቡ የሚነሱ ናቸው። ቅድም በጠቀስኩት መንገድ ከአገልግሎት አሰራር ጋር ቢያያዝ ከውሃ ጥራት አጠቃላይ ያሉትን ነገሮች በየጊዜው እያየን በማስተካከል ላይ እንሰራለን። ባለፉት አመታት በዋናነት ውሃ ለህብረተሰቡ ማቅረብ ላይ ነው በጣም ትኩረታችን የነበረው። አሁን ግን ያን ውሃ ማቆየትና አገልግሎት አሰጣጡን ደግሞ ማሻሻል ላይ በተለየ መልኩ ትኩረት እንሰጣለን።
አቶ መሐመድ እስከዛሬዋ ቀን ድረስ የውሃ ችግሩ ያልተቀረፈባቸው ከዚራና ገንደቆሬ እንደሆኑ ገልጸው እነሱም መስመራቸው ላይ ፍተሻ ተደርጎ በአንድ ሳምንት ውስጥ የፈረቃ ስርጭቱ ሙሉ በሙሉ እንደሚቀረፍ ገልጸዋል። ከዚህ በፊት የከፋ የውሃ ጥረት ካለባቸው ሰፈሮች አንዱ የሆነው የለጋሬ ነዋሪ የሆኑት ወይዘሮ ኑሪያ ሰኢድን ስለ ሰፈራቸው የውሃ ጥረት ጠይቂያቸው ነበር።
የሰፈር ነው መስፈራቸው ለጋሬ ለጋሬ ፊት አካባቢ ነው የውሃ ጥረት ያለው።
የለም ፍራጋ ያለው
ያንቺ
ሰፈር የለም። ድሮ ነው ድሮ ነው
መንገድ በላይ ውሃ ጥረት አለ ያልሽ። አሁን የለም ሙሉ በሙሉ ነገር
የለም። እስከ ጋራ ግን
ይሄዳል አሁን በየቀኑ ያገኛል።
ስድስት አመት የፈጀው ፕሮጀክት ተጓተተ እየተባለ የሚወቀስ ሲሆን አቶ ማህመድ ወቀሳው ተገቢ ነው ብለው መንስኤው ግን ከባለድርሻ አካላት በአግባቡ ያለ መቀናጀትና በማካሪዎችና ተቋራጮች በኩል ደግሞ ከማስፈጸም አቅሙ ስንነት የተነሳ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። የዛሬውን ጋቢና ቪኦኤ በዚሁ አጠናቀናል። ነገ ከጽዮን ግርማ ጋር ተመልሰን እንመጣለን። የቸር ምሽት ይሁንላችሁ። ደህና እደሩ።
ቱንን ራዶኒ ሰገለ አሜሪካት